Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ ከአሜሪካ ድምጽ።
ሌላው ከዚህ ሌላ የወተት ዱቄትና ብስኩትም 652 ካርቶን ተድቋል።
የሰማችኋቸው አቶ ደበበ ዘውዴን ነው። ከትግራይና ቤንሻንጉል ክልሎች የተፈናቀሉ ኢትዮጵያንን ለማገዝ እየተደረገ ስላለው ርብርብ በምሽቱ ይነግሩናል።
ንርዳው የሚሉ ኮሜንቶች አሉ ዩቲዩብ ላይ እና ለምን አንደግፈውም በሬ ለምን አንገዛለትም የሚሉ ሰዎች አሉ።
አሁን ደግሞ የሰማነው ማሩ ባላገሩ በተሰኘ የተከታታይ የኮሜዲ ስራው የምናውቀው ስንታየው መሐመድን ነው። ቆየት ብለን በስራና ህይወቱ ዙሪያ እናወጋለን። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ስመኝሽ ቆየ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። ትግራይ ውስጥ ያለው ሰብአዊ ሁኔታ በእጅጉ እንደሚያሳስባቸውና እዛም የሚገኙ ኤርትራውያን ስደተኞች ጉዳይም አደጋ ላይ መሆኑን የተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር ፊሊፕ ግራንዴ ትላንት አስታውቀዋል። ከፍተኛ ኮሚሽነር ግራንዴ ትላንት ባወጡት መግለጫ ምንም እንኳን እርዳታና ምግብ በተወሰኑ የስደተኞች መጠለያዎች ውስጥ እየተከፋፈለ ቢሆንም ቢያንስ በሌሎች ሁለት ሰፈሮች ጦርነቱ ከተነሳበት ጊዜ አንስቶ መድረስ አለመቻሉን አመልክተዋል። በእነዛ ሰፈሮች ውስጥ ያሉ የኤርትራውያን ስደተኞች እጣ አብዝቶ አሳስቦኛል ብለዋል ግራንዴ። ግጭቱ ከመቀስቀሱ በፊት በአራት ሰፈሮች ውስጥ 96,000 ኤርትራውያን ስደተኞች ተጠልለው እንደነበር ዩኤንኤችሲአር አስታውቋል። የኢትዮጵያ የጦር ጀት የሱዳንን ድንበር ውዝግብ ባለበት አልፋሻት በኩል ጥሷል ስትል ካርቱም ክስ አሰማች። የጦር ዋና አዛዥ ሌተናል ጀነራል አብዱል ፈታህ አልቡርሃን ድንበሩን ሲጎበኙ ባሰሙት ንግግር በኢትዮጵያ መንግስት የሚደገፉ ታጣቂ ቡድኖች የድንበር ውዝግብ ወዳለበት አካባቢ ዘልቀው 8 ሰላማዊ ሰዎችን ገድለዋል ሲሉ የወነጀሉ ሲሆን አደገኛና ምክንያት የለሽ በአካባቢው ውጥረቱን የሚያባብስ እርምጃ ሲሉ ጠርተውታል። ይህ በእንዲህ እንዳለ የኢትዮጵያ ጦር ኃይሎች ጠቅላይ ታማዦር ሹም ጀነራል ብርሃኑ ጁላ ማምሻውን ለአሜሪካ ድምጽ በሰጡት ቃል የሱዳን ባለስልጣናት ክስ ውድቅ ያደረጉ ሲሆን በሱዳን የበላይ ምክር ቤት ውስጥ ያለ አንድ አንጃ የሶስተኛ ወገን ፍላጎትን ለማስፈጸም እየጣረ ነው ሲሉ ከሰዋል። ጀነራል ብርሃኑ አክለውም ጀት ወደ ሱዳን ብንልክ በግልጽ እናደርገው ነበር፣ ከሱዳን ጋር ጦር መግጠም ብንፈልግ አንደብቀውም ነበር ብለዋል። በተጨማሪም ሱዳን በቤንሻንጉል ወሰን አካባቢ የይገባኛል ጥያቄ አንስታ እንደማታውቅም ገልጸዋል። የተሳሳተ ውሳኔ ወስነን ወደ እነሱ ወጥመድ እንድንገባ የሚፈልጉ ወገኖች አሉ ያሉት ጀነራል ብርሃኑ ጦርነት በፈለገ ትንሽ ቡድን ፍላጎት ወደ እነሱ ቀለበት አንገባም ሲሉ ተናግረዋል። ሰከኔ ማለትን አስፈላጊነት የጠቀሱት ኢታማዦር ሹሙ መሬታችን የትም አይሄድም ሲሉም አክለዋል። ዘገባውን ከአዲስ አበባ ያደረሰን እስክንድር ፍሬው ነው። ዩጋንዳ ትላንት ያካሄደችው ምርጫ በማጭበርበር የተሞላ ነበር ሲሉ የተቀማጩ ፕሬዝዳንት ዩዌሪ ሙሴቪኒ ዋና ተቀናቃኝ ቦቢ ዋይን ክስ ካስገቡ በኋላ መኖሪያ ቤታቸው ዛሬ በሀገሪቱ ወታደሮች ተወሯል። ፕሬዝዳንት ሙሴቪኒ 65-28 በሆነ የድምጽ ልዩነት እየመሩ መሆናቸውን ቀድሞ እየወጡ ያሉ የምርጫ ውጤቶች ቢያሳዩም ቦቢ ዋይን ግን አሸንፊያለሁ ብለው ራሳቸውን ተመራጭ ፕሬዝዳንት ሲሉ እየጠሩ ናቸው። ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች ውስጥ እስላማዊ ታጣቂዎች ትላንት ፈጸሙት በተባለ ጥቃት 46 ሲቪሎች መገደላቸውን የክፍለ ሀገሩ ደህንነት ኃላፊ አድጆ ጊዲ ለሮይተርስ ገልጸዋል። የተባበሩት ዲሞክራሲያዊ ኃይሎች የሚባል ቡድን ከጥቃቱ ጀርባ እንዳለ በመጠቆም የከሰሱት ጊዲ ኢሩሙ በሚባለው አካባቢ ወደምትገኘው ቀበሌ ወታደሮች መላካቸውንና ምርመራ መጀመሩን አመልክተዋል። ምስራቃዊዎቹ የኮንጎ አካባቢዎች ላይ ባለፉት 2 ዓመታት ውስጥ በዚሁ ታጣቂ ቡድን በተጣሉ ጥቃቶች ከ1000 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ይጠቁማል። በዩጋንዳ በሩዋንዳና በቡሩንዲ አዋሳኝ አካባቢዎች ላይ ከ100 በላይ ታጣቂ ቡድኖች በየጫካው እንደሚገኙ ተዘግቧል። ቀደም ሲል ለተጣሉ ጥቃቶች እስላማዊ መንግስት ቡድን ኃላፊነት ቢወስድም የመንግስታቱ ድርጅት ግን በታጣቂዎቹ ቡድንና በእስላማዊ መንግስት ቡድን መካከል ግንኙነት ስለመኖሩ ማረጋገጫ ለማግኘቱን ይናገራል። አርብ ዕለት በኢንዶኔዥያ ሱሎይቲ ደሴት ላይ በደረሰ የመሬት መንቀጥቀጥ ቢያንስ 34 ሰዎች ሲሞቱ በርካታ መኖሪያ ቤቶችና የንግድ ተቋማት ፈርሰዋል። በሬክተር ስኬል ሲለካ 6.2 ሆኖ የተመዘገበው ርዕደ መሬት የመሬት መንሸራተት ማስከተሉንም የደሴቲቱ ባለስልጣናት ተናግረዋል። በአደጋው በአጠቃላይ ከ600 በላይ ሰዎች የተጎዱ ሲሆን እስካሁንም ድረስ በርካታ ሰዎች ከፈራረሱ ቤቶችና ህንጻዎች ውስጥ እንዳልወጡ የኢንዶኔዥያ ብሔራዊ አደጋ መከላከል ኤጀንሲ ባወጣው መግለጫ አመልክቷል። የዩናይትድ ስቴትስ ምክትል ፕሬዝዳንት ማይክ ፔንስ ሐሙስ ዕለት በአሜሪካ ምክር ቤት ድንገተኛ ጉብኝት በማድረግ ጥበቃ ለሚያደርጉ ወታደሮች ለአገልግሎታቸው ምስጋና አቀርበዋል። ፔንስ በርካታ ወታደሮችን በተናጠል ያናገሩ ሲሆን በሀገሪቱ በጣም አስፈላጊ በሆነ ጊዜ ላይ የጸጥታ አገልግሎት በመስጠታቸው አመስግነዋቸዋል። ምክትል ፕሬዝዳንታቸው ሆነው በማገልገላቸው ኩራት እንደሚሰማቸውም ገልጸዋል። እንደ አውሮፓውያን አቆጣጠር ጥር 6 የፕሬዝዳንት ዶናልድ ትራምፕ ደጋፊዎች ምክር ቤቱን ጥሰው ከገቡ በኋላ በሺዎች የሚቆጠሩ የብሔራዊ መከላከል ወታደሮች በምክር ቤቱ ተመድበዋል። ተመራጩ ፕሬዝዳንት ጆ ባይደን ጥር 20 ላይ መሐላቸውን ፈጽመው ስልጣን እስከሚረከቡም ድረስ 20,000 ወታደሮች ለምክር ቤቱ ጥበቃ እንደሚያደርጉ ምክትል ፕሬዝዳንት ፔንስ ተናግረዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። አስተያየትና ሐሳቦቻችሁን በማኅበራዊ መገናኛ ገጾቻችን በኩል አድርሱ። በፌስቡክና ትዊተር ቪኦኤ አምሃሪክ መገኛችን ነው። ወደ ቀዳሚው ዘገባ እናምራ። የፌዴራል አደጋ ስጋት ሥራ አመራር ኮሚሽን በትግራይና በቤንሻንጉል ጉሙዝ ለተፈናቀሉ ከ700,000 በላይ ዜጎች ልዩ ልዩ ድጋፎችን እያደረግኩ ነው ብለዋል። አዲስ ቸኮል ያናገራቸው የኮሚሽኑ መራሄ ግንኙነት ደበበ ዘውዴ በሁለቱ ክልሎች ያለው ችግር ከተቋማቸው አቅም በላይ እንዳልሆነም ተናግረዋል። ዘገባውን ሰምተን እንመለስ።
ከቅርብ ጊዜ ወዲህ በርካታ ነዋሪዎች እየተፈናቀሉባቸው ላሉት የትግራይና የቤኒሻንጉል ጉሙዝ ክልሎች አስፈላጊውን ድጋፍ እያደረገ መሆኑ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪኦኤ እንዳስታወቁት በትግራይ 485,066፣ በቤኒሻንጉል ጉሙዝ ደግሞ 245,540 ለሚሆኑ ተፈናቃዮች ልዩ ልዩ ድጋፎች እየተደረጉ ናቸው ብለዋል። ድጋፉ ለተፈናቃዮች ብቻ ሳይሆን በቤታቸው ሆነው የምግብ ችግር ላጋጠማቸውም እንደደረሰ ገልጸዋል። በትግራይ ክልል ከዚህ በፊት የሚደረጉ ወራዊ ድጋፎች አካል እንደሆነ የተነገረለት ድጋፍ ከሶስት ቀን በፊት መላኩንም አቶ ደበብ አስታውቀዋል።
የኛ አሰራር በየወሩ ድጋፍ ማቅረብ ነው። ለአንድ ሰው 15 ኪሎ እህል፣ 0.45 ዘይት፣ ሌሎችም አስፈላጊ የሆኑ ድጋፎችን እንሰጣለን። በትግራይ ክልል ይህን መሰረት በማድረግ ቀደም ሲል የተላከው እንዳለ ሆኖ አሁን ከጥር ሶስት ላይ የተላከ ለአላማጣ፣ ለጨርጨር፣ ለኮረም፣ ለመቀሌ፣ ለማይካድራ፣ ለሁመራ፣ ለሽሬ፣ ለአዲ ረመጽ፣ ዳንሻ፣ ማይጸምሪ እና በከር የስንዴ እህል፣ የስንዴ ዱቄት፣ ሲኤስቢ የምንለው አልሚ ምግብ አለ። ይሄ በተለይ ከተረጂዎች ውስጥ 35% ህጻናት፣ ነፍሰ ጡሮችና አጥቢዎች ይሆናሉ በሚል የሚላክ ነው። ዘይት አለ፣ ፓስታ፣ ሩዝ፣ መኮሮኒ በድምሩ 80,480 ኩንታል ልከናል። ይሄ ቀደም ሲል ከተላከው ሌላ ነው። ቀደም ሲል በየወሩ ይሄ የህግ ማስከበር ዘመቻው ከተጀመረ ጀምሮ ወገኖች በተፈናቀሉባቸው ቦታዎች ሁሉ የማድረሱ ስራ እየተካሄደ እንዳለ ልገልጽ ልፈልጋለሁ። ሌላው ከዚህ ሌላ የወተት ዱቄትና ብስኩትም 652 ካርቶን ተልኳል።
በድጋፉ ማዕከላዊና ምስራቅ ትግራይ አለመከታታቸውን በተመለከተ ከቪኦኤ ለቀረበላቸው ጥያቄ አቶ ደበበ ሲመልሱ በየቦታው የማሰራጨት ስራው የክልሉ እንደሆነና ከክልሉ በቀረበው የተረጂ ቁጥር መሰረት ድጋፍ መላካቸውን ተናግረዋል።
ለምሳሌ አሁን እኛ እዚህ አላማጣ፣ ጨርጨር፣ ኮረም፣ መቀሌ፣ ማይካድራ አልክ እንጂ ለምሳሌ እኔ ሽሬ በሄድኩበት ጊዜ ኦልሞስት ወደ 45 መኪና እኮ ነው የተላከው። እህሉ ሲላክ ክልሉ በጠየቀው መሰረት ነው የሚሄደው። ክልሉ ሲጠየቅ ክልሉ ግን ማኔጅ ማድረግ መቻል አለበት። ለምሳሌ አክሱም ሊሄድ ይችላል፣ ሌሎችም ቦታዎች ሊሄዱ ይችላሉ። ክልሉ ችግሩ ባለበት ቦታ ላይ ምክንያቱም ይሄ ሌሎች አካባቢዎች የምግብ እጥረት ሊከሰት ይችላል። እነዚህን ችግሮች ሊያቃልል በሚችል መልኩ እነሱ ነው ያን የሚያስተዳድሩት። ስለዚህ እኛ ስንጠየቅ፣ በነገራችን ላይ አሰራራችን እንደዚያ ነው።
ለክልሉ ተሰጣላችሁ ክልሉ ነው የሚያስተባብረው
ክልሉ ማኔጅ ያደርጋል ይሄን ማኔጅ ያደርግ ግን የኛ ስራ ኢመርጀንሲ ኮኦርዲኔሽን ሴንተሩ አለ ብያለሁ የመከታተል ነው
በጉዳዩ ለመረጃ እንድሰጡን ጥያቄ ያቀረብንላቸው የትግራይ ክልል ጊዜያዊ አስተዳደር ሊቀመንበር ዶክተር ሙሉ ነጋ ትግራይ ክልልን በተመለከተ ሳምንታዊ መረጃ በማዕከል ደረጃ በክልሉ ኮሙኒኬሽን ብቻ እንድሰጥ መወሰኑን ገልጸው መረጃዎችን ከዚያ ሳምንታዊ መድረክ እንድንወስድ ጠቁመውናል። በኮሙኒኬሽን ኃላፊነት ተሾሙትን ለማግኘት ያደረግነው ጥረትም አልተሳካም። ለተፈናቃዮች ከምግብ ነክ ድጋፍ ባሻገር የትምህርት የጤናና መሰል ድጋፎች እንደሚያስፈልግ የገለጹት አቶ ደበበ ይህንንም በፌደራል ደረጃ የተዋቀረው ያስቸኳይ ጊዜ ምላሽ ሰጪ ማስተባበሪያ ማዕከል እየሰራበት ነው ብለዋል። ከዚህ ጋር በተያያዘም የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በትላንትናው ዕለት በፌስቡክ ገጻቸው ላይ በመቀሌ ከተማ ለሁለት ቀናት ተገኝተው ከክልሉ ኮማንድ ፖስትና ከጊዜ አስተዳደሩ አመራሮች ጋር በመሆን የለስደራሽ እርዳታ ስርጭት የህክምና አገልግሎት አሰጣጥና አጠቃላይ የመልሶ ማቋቋም ስራ ዝግጅት ያለበትን ደረጃ መገምገማቸውን አስታውቀዋል። ዝርዝር መረጃውን በተመለከተ ግን ያሉት ነገር የለም። በቤንሻንጉል ጉሙዝ የተደረገው ድጋፍ በተመለከተ ከምግብ ነክ ድጋፎች ባሻገር ሌሎች በለት ከለት እንቅስቃሴ የሚያስፈልጉ ቁሳቁሶች ጭምር በድጋፍ መካተታቸውን አቶ ደበበ አስታውቀዋል።
በቤንሻንጉል ጉሙዝ እንግዲህ 245,540 ናቸው ያሉት ተፈናቃዮች። ብዙውን እነዚህ ተፈናቃዮች የት ነው ያሉት? እዛ በተፈናቀሉበት ቦታ ነው ያሉት። በተፈናቀሉበት ቦታ ካሉ ቤታቸው ስለሌሉ ከፍተኛ ድጋፍ ይፈልጋሉ። ይሄ ከፍተኛ ድጋፍ ስንል ምግብ ብቻ ሳይሆን ምግብ ነክ ያሉን ድጋፎችም አብረው እንዳሉን ልገልጽልን ፈልጋለሁ። ስለዚህ ለነዚህ ቀደም ቁጥር ላልኩ በተለይ አሶሳ ካማሺ መተከልና አዊ ዞን ላሉት የስንዴ እህል፣ የስንዴ ዱቄት፣ የምግብ ዘይት፣ አልሚ ምግብ፣ በቆሎ ዱቄትና መኮሮኒ በድምሩ 44683 ኩንታል ልከናል። በወደ ቦታው ላይ ይሄ ጥር 3 የተላከ ነው። ቀደም ሲልም የተላከ አለ። ለምን በየወሩ ነው እኛ መልከው? ለአንድ ሰው ቀደም ባልኩ ያው ስታንዳርዱን የጠበቀ ክፍፍል ነው የሚደረገው። ግን ለቤንሻንጉል ጉሙዝ ምግብ ነክ ያልሆነ ድጋፍም አድርገናል። ምግብ ነክ ያልሆነ ድጋፍ ስንል ኪት ነው ኦልሞስት 15 ይሆናሉ። ፕላስቲክ ሽታ አለ፣ ሳህን አለ፣ ድንኳን፣ ጀረካን፣ ማንቆርቆሪያ ኩባያ፣ ጭልፋ፣ ባልዲ፣ ጆግ፣ ሳሙና፣ አልባሳትም ሊኖሩ ይችላሉ። እንትንም ጨምሮ ምንድን ነው ፍራሽና ብርድ ልብስንም ጨምሯል። እነዚህን ወደዚህ አካባቢ 331,476 ወደ ቦታው ልከናል።
በቤንሻንጉል ጉሙዝ በየጊዜው ግጭት እየተከሰተ ከመሆኑ አንጻር ይሄ ወራዊ ድጋፍ ከተሰጠ በኋላ የሚፈናቀሉ አዳዲስ ተፈናቃዮችን ተደራሽ ለማድረግም ወር መጠበቅ ሳይስፈልግ ክልሉ በማንኛውም ጊዜ ለአዳዲስ ተፈናቃዮች ተጨማሪ የድጋፍ ጥያቄ ካቀረበ እናቀርባለን ብለዋል። የአደጋ ስጋት ስራ አመራር ኮሚሽን 8 ማዕከላዊ መጋዘኖች በበቂ ሁኔታ ዝግጁ መሆናቸውን የገለጹት አቶ ደበበ ተቋማቸው በአንድ ጊዜ በሚሊዮን የሚቆጠሩ ተፈናቃዮችን ተደራሽ ማድረግ ልምድ ያለው ከመሆኑ አንጻር አሁን በሁለቱ ክልሎች ያሉ በመቶ ሺህ የሚቆጠሩ ተፈናቃዮች ከአቅም በላይ አይደሉም ብለዋል። ለአሜሪካ ድምጽ ሬዲዮ አንድ ቸኮል ከድሬዳዋ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል።
ተክለ ካጀሉ ፍቅር የሚፈልቅበት የነካኩት እንዲያሁ ክፉ ዛር ያለበት እምየባል አገር የጥጋቡ ጌታ
ማሩ ባላገሩ በሺዎች የሚቆጠሩ የበይነ መረብ ላይ አሳሾች የሚመለከቱት ተከታታይ የኮሜዲ ትርኢት ነው። ትርኢቱ ማሩ የተሰኘን ባላገር ይከተላል። ማሩ ከከተማ ሊጎበኘው በመጣ ወጣት አማካኝነት ጥያቄዎች ይቀርቡለታል። ለጥያቄዎቹ የሚሰጣቸው መልሶች ለተመልካቾች የሳቅም የቁም ነገርም ምንጭ ናቸው። ለዚያም ይመስላል በሚሊዮኖች የሚቆጠሩ ተመልካቾችን መንፈቅ ባልሞላ ጊዜ ማግኘቱ። ማሩ ባላገሩ የተሰኘውን ገጸ ባህሪ ተላብሶ የሚጫወተው ስንታየው መሐመድን አመሻሹን በስልክ አግኝቻለሁ።
ጫት የቃማ ሲጋራም እንደዚሁ የጠጣቱን በኋላ እንዲሁ ይሄን ያረገ እንትን ነው
የከተማ ልጅ
ሳልጥኗል እሚል እንትን ያየዶሉ ግዜ እንዲሁ ታያ ናይዙ ሃይዙ ያሉ ግዜ እኔም እንደ ከተማ ሆናለሁ ብሎ አሁን ይሄን ጫት ይበላ ይሄን ትንቡሃ ቲያጤስ ቲያጤስ ሆንቡሃ ኋላ ኋላ እንዲሁ እየነሆለ ለመጣ እየነፈጨለ መጣ።
ምን እያለ
ነፈጨለ?
ምን ማለት ነው
ነሆለለ? ነፈጨለ ጅል ሆነ።
ፕሮግራም ስንጀምር ያው አብዛኞቻችን የዘርግንዳችን ገጠር ነው ሁላችንም እንደምናውቀው።
በተለይ ደግሞ በገጠሩ ማህበረሰብ ውስጥ ያሉ ወግና ባህሎች አሉ። እነዚህ ወግና ባህሎች ማህበረሰቡ በተለያዩ የግሎባላይዜሽን ውጤት ትንሽ ወደ ኋላ ያሉትን ነገሮች እንድንረሳቸው አድርጎናል ብያምናለሁ። እና እሱም አትሊስት ከዚህ በፊት የነበረውን ነገር አሁንም በገጠሩ ማህበረሰብ ውስጥ ያሉ ባህላዊ ነቶችን ማውጣት በጣም አስፈላጊ እንደሆነ በማመን ነው ወደ ማሩ የገባ ነው። እና ከዚህ በፊት ደሴ ላይ በጣም ብዙ ማህበራትና ክበባት ነበሩ። እዛ ውስጥ የምንሳተፍ ልጆች ነን። እንግዲህ ከዛ ውስጥ ነው የወጣሁት እና በዛ ምክንያት ነው ወደ ማሩ ባላገሩ የወሰድ ነው። ሬዲዮ ላይም ከዚህ በፊት ፋና ውስጥ ነው የምሰራው እና እዛ ላይ ለአንድ ሁለት ዓመት ያህል በሬዲዮ ፕሮግራሙ ስናቀርበው ቆይተናል። እና ማህበረሰቡ በጣም ተቀባይነት ስለነበረው ለምን ወደ ሙቪ አንቀይረውም በሚል ነው እንግዲህ ጀምረ ነው። እንዳልከው በሶስት ወር ጊዜ ውስጥ ከ3 ሚሊዮን በላይ ቪዋይ ቶታል ቻናሉን እና በደንብ ተቀባይነትን ያገኘ ስራ ነው ብለን ነው የምናስበው።
ባላገሩ ማሩ የተለያዩ ማህበራዊ ጉዳዮችን ያነሳል፣ ይጥላል። ትኩረት የሚያደርግባቸው ልዩ ጉዳዮች አሉ ወይ ወይንስ ሰሞነኛው ባመጣቸው ጉዳዮች ላይ ነው ሀሳቡን መስጠት የሚቀነው?
አዎ፣ ስንነሳ መሰረታችን እነዚህ ማህበራዊ ኢሹዎችን ማንሳት ነው። ማህበራዊ ጉዳዮችን ከዚህ ከፖለቲካ እና ከኢኮኖሚያዊ ጉዳዮች ወጣ ብለን ማህበረሰቡ ውስጥ በእውነት የሚሰሩ ነገሮችን፣ ባህላዊ ሁነቶችን፣ ማህበራዊ ግንኙነት ላይ መሰረት ያደረጉ እንቅስቃሴዎችን ለማንሳትም ነው አስበን ወደዛ ውስጥ የገባ ነው። እግረ መንገዳችንን እንግዲህ ወቅታዊ ጉዳዮች ያጋጥማሉ። አስማች አስ ፖስብል ከፖለቲካ ነፃ የሆኑ ማህበራዊ ገጠመኞችን እናነሳበታለን፣ ክሪቲሳይዝ እናደርግበታለን። በማህበረሰቡ ዘንድ ያሉ መስተጋብሮችን ደግሞ አሁንም ድረስ ያሉ ከዚህ ቀደም የነበሩ ባህላዊ እሴቶችንም እንደዚሁ እያወጣን ለናፈቃቸው ሰዎች እናስተዋውቅበታለን እና ብዙ የምናጠነጥነው እንግዲህ ማህበራዊ የሆኑ ርዕሰ ጉዳዮችን እግረ መንገዳችንን ደግሞ ወቅታዊ ነገሮችንም አብረን እንጨምርበታለን።
ማነው አንተየ? ይመራዴም አሁን ጠጅ ወዳ
ጠጅ ወዳ
አሁን ጠጅ ጠጥተን ትንህል እንዲሁ የጠጁ እንትን ፍቅሩ እቤት ድረስ ይዞት ሄደ።
የት ቤት? ራሱ ቤት ድረስ።
ራሱ ቤት ተያይዞ ሄድና እንዲሁ ልጅ አለው ጥቂት እንትን ይለዋል፣ ይጎነጫዋል።
ለልጁ ያጠጣዋል።
እየለመሬ መጥቶ አሁን በኋላ አሁን ለታ እሱ ቤት ደን እንዲሁ ዱአ ነበረ። የጤነኛ ወዲያጃ ገብተን እንዲሁ ዱአ እያረግ ልጁ አቦ ያለው ኧረ ጠጅ ራበኝ አለው።
የመጀመሪያውን ክፍል ስራ የተመለከቱ ሰዎች እውነተኛ ባላገር የምትመስላቸው ይመስለኛል። ሁሉ ነገርህ እውነተኛ ባላገሮች ለመለየት ይከብዳል። ትወናውን አሳማኝ ለማድረግ ስለሄድክበት የዝግጅት ምዕራፍ ጥቂት እስቲ እናውራ። እንዴት የባላገሩን ዘዬ ለመማር ቻልክ? የትወና ዝግጅት ውስጥ ምን ይመስል ነበር?
አሪፍ ጥያቄ። እኛ እንግዲህ ያው ደሴ ውስጥ ነው የምንኖረው። ደሴ አካባቢው እንደዚህ የወሎ ዘዬ የሚነገርበት አካባቢ ነው። ማህበረሰቡ ለስራም፣ ለገበያ፣ ለተለያዩ ጉዳዮች ወደ ደሴ ይመጣልና የእነሱን አኗኗር ብዙ ሩቅ አይደለም ለእኛ። በሁለተኛ ደረጃ እኔ ለረጅም ጊዜ ገጠር ውስጥ በየቀበሌው ስራዎችን ሰራ ነበርና ማህበረሰቡን አኗኗር በደንብ አውቀዋለሁ። እንደኩህ የቲያትር ሩቅ አይደለሁም፣ ግን ስልጠናዎችን ወስድ ነበረ ቀደም ባለው ጊዜ በተለይ እንደ ኢትዮጵያ አቆጣጠር በ1980ዎቹ መጨረሻ 90ዎቹ መጀመሪያ አካባቢ ብዙ ማህበራትና ክበባት የከተማ ውስጥ በብዛት ነበሩ እና እዛ ውስጥ የሚሳተፍ ስለነበረ የክረምት ኮርስ የሚባል አለ። ነፍሱን ይማረው እና ነጋሽ አባተ መኩሪያን ጨምሮ ከአዲስ አበባ በጣም በርካታ የቲያትር ባለሙያዎች እዚህ እየመጡ ስልጠና ይሰጡን ነበር እና እዛ ስልጠና ውስጥ ተለማምደን ያደግ ነው። ብዙ ስራዎችን ስንሰራም ነበር። አብዛኛው ማህበረሰብ እንግዲህ ሁላችንም እንደምንለው ከ80% በላይ ገጠር ውስጥ ነው የሚኖረው ብለን የምናስበው። በዚህ በወሎ አካባቢ ደግሞ በጣም ብዙ የህብረተሰብ ክፍል ብዙ ተዝቆ የሚያልቁ ባህሎችን የሚያንቀሳቅስ ህብረተሰብ ያለበት አካባቢ ስለሆነ እንደው ይሄንን ነገር ለሌሎች ማስተዋወቅ ይገባናል የሚል ስሜት ውስጥ ነበረ ከድሮ ከመጀመሪያው ጀምሮና እዛም ገጠር ላይ ስሰራ አንዳንድ ነገሮችን እመለከት ነበረ እና በተለይ ትምህርቴም ደግሞ ወደዛው አጋን ቢል በተለይ ሁለተኛ ደግሞ እየሰራ እነዚህ ባህላዊ ጉዳዮች ላይ ነበር የሰራሁት ሪሰርችና እነሱን በማየት አጋጣሚ በደንብ ሪያሊቲ ሾው እንዲሆን እውነተኛውን የማህበረሰቡን ያርሶ አደሩን ወግና ባህል በደንብ ማየት አለብን በሚል ብዙ ትሬኒንግ አድርጌበታለሁ። ከዛ በተጨማሪ እንግዲህ መካከላችን በነገር ላይ ቲያትር ተማረም ይላል ኖርማል ካሜራማኖች ሁለት ልጆች አሉ። ከዛ እኔ ነኝ ያለሁትና ብቻዬን ነው የምለማመደው ብቻዬን ነው ሰራው። በአጋጣሚ ሆኖ ደግሞ ጥሩ ሰርቻለሁ ይመስለኛል። ስቲል ንርዳው የሚሉ ኮሜንቶች ያለው ዩቲዩብ ላይና ለምን አንደግፈውም በሬ ለምን አንገዛለትም ሁሉ የሚሉ ሰዎች አሉ። ይሄ ማለት እንግዲህ ጥሩ ሰርቻለሁ ያስባለሁ። በአጋጣሚ
ማሩ ካሜራ ይዞ ሰፈሩን ለሚጎበኘው ጋዜጠኛ ልንለው እንችላለን ሐሳቡን ሲያጋራ እንሰማለን። የሚናገራቸው ነገሮች ቀድሞ የተጻፉ ናቸው ወይንስ ድንገት የተወና ወይንም ኢምፕሮቫይዜሽን በሚባለው መሰረት የተፈጠሩ ናቸው?
አብዛኞቹ የተጻፉ ናቸው። ነገር ግን የሚገደብ አይደለም። የተወሰኑ ሐሳቦች ይጻፋሉ። መጀመሪያ ሐሳቡ ዲዛይን ይደረጋል። ምን ሐሳብ እንደሚነሳ እዛ ውስጥ በዛ ሐሳብ ዙሪያ በባህሉ የሚነገሩ ቀልዶች አሉ፣ ፈን የሚፈጥሩ ነገሮች አሉ፣ ሐሳቦች አሉ። ከዛ ካነሳነው ርዕሰ ጉዳይ ጋራ ግንኙነት ያላቸውን ነገሮች እናነሳለን። እነሱ በደንብ ተጽፈው የተዘጋጁ ናቸው። ግን የሚገደብ ስላልሆነ የሚጠይቀው ጋዜጠኛ በሚጠይቀው ጊዜ አንዳንድ ነገሮችን ይፈጥራል። ለምሳሌ አንዳንድ ቃላቶችን ብነግርህ ማህበረሰቡም ውስጥ አንዳንዶቹ የሌሉ የሚመስሉ ቃላቶች አሉ። ለምሳሌ መጀመሪያው ላይ ወይ ሁለተኛው ይመስለኛል ኤፒሶድ ላይ ሽምሽሚት ጭምጭሚት ምናምን ይላል። አሁን እነዚህ እዚህ ወሎ አካባቢ ሳይሆን ወደ ጎጃም አካባቢ የሚነገሩ ቋንቋዎች ናቸው እና አንዳንዴ ከጻፍነውም ውጪ የምንጨማምራቸው በደንብ የሚመለከተውን ሰው የበለጠ ሊስቡ የሚችሉ ነገሮችን እንጨምራለን። በዋናነት ግን ሀሳቦቹ ተጽፈው ነው በስክሪፕት መልክ ተጠንተው ወደ የቀረጻ የምንገባው ማለት ነው።
ማሩ ባላገሩ አሁን 20ኛ ክፍል ላይ ደርሰዋል። ይህ ቃለ ምልልስ በሚደረግበት ሰዓት 20ኛው ክፍል ብቻ 65,000 ሰዎች ተመልክተውታል። የጠበቀውን ምላሽ እያገኘ ይመስለኛል። ለመሆኑ ምን አይነት ለየት ያሉ አስተያየቶች ይደርሱሃል? አድማጮቻችን፣ ከስንታየው መሐመድ ጋር ያደረግነው ጨዋታ ሙሉ ክፍል ነገ ምሽት ላይ በሚደመጠው የጋቢና መዝናኛ መሰናዶ ይቀርባል። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ለአስተያየትና ለጥቆማችሁ የማህበራዊ መገናኛ ገጾቻችንን መጎብኘት አትዘንጉ። በማላዊ የኮቪድ-19 ወረርሽኝን ተከትሎ ያለ ዕድሜ ጋብቻ መጨመሩን የመንግሥት መረጃዎች እያመላከቱ ነው። ላሜክ ማሲና ከማላዊ ያደረሰንን ስመኝሽ ቆየ ታቀርብልናለች።
የማላዊ መንግሥት የኮሮና ቫይረስ መስፋፋትን ለመከላከል ሲል መጋቢት ላይ ትምህርት ቤቶችን መዝጋቱ ሮዳ ብለን ለምንጠራት የ17 ዓመት ወጣት ተስፋ አስቆራጭ ነበር። ልክ እንደ አብዛኞቹ ትምህርት ብቻ ተስፋ ወደሆነባቸው የገጠሩ ደሃ አካባቢዎች እንደሚኖሩ ልጃገረዶች ሮዳ ገንዘብ ለማግኘት ብዙ ትታገላለች።
በትምህርት ፋንታ ሌላ ገንዘብ የሚያስገኝ ጥቃቅን ስራ ወደ የምንሰራበት ቦታ እንሄዳለን። ሌላ ምርጫ ስለሌለኝም ከወንድ ጋር ግንኙነት መሰረትኩ።
የአንደኛ ደረጃ ተማሪ የነበረችው ሮዳ ማርገዟ ከታወቀ በኋላ ወላጆቿ ከቤት እንዳባረሯ ትናገራለች።
በዋናነት የተቸገርኩት ምግብና ልብስ ነው። ያስረገዘኝ ሰው አንዳንድ ጊዜ ምግብ ያመጣልኛል፣ ነገር ግን በቂ አይደለም።
እድሜያቸው በአስራዎቹ ውስጥ የሚገኙ ልጃገረዶች ላይ የሚያጋጥም እርግዝና በማላዊ አዲስ ነገር አይደለም። ከመንግስት የተገኙ መረጃዎች እንደሚያሳዩትም ግማሽ የሚሆኑት የማላዊ ልጃገረዶች ከ18 ዓመታቸው በፊት ያገባሉ። ይህን ሁኔታ ለመቀየር ጥቃት ለደረሰባቸው ሴቶችና ህጻናት አማራጮችን የሚያቀርብ ማዕከል ወጣቶች ኮንዶምን ጨምሮ ሌሎች የስነ ተዋልዶ ጤና አገልግሎቶች እንዲያገኙ እያበረታታ ይገኛል። ሊንዳ አሊሞሶ የማዕከሉ ሰራተኛ ናት።
We're conducting awareness.
የወጣቶች ክበብ እንዲቋቋም ማድረግ በመቻላችን ወጣቶቹና ወላጆቻቸው ስለ ጉዳዩ እውቀት እንዲኖራቸው እየተገናኙ እንዲወያዩና ማዕከሉ የሚሰጠውን አገልግሎት እንዲጠቀሙ እያደረግን ነው።
Importance of accessing these SRHR services.
ቡድኑ ከሌሎች የሴቶች ቡድን ጋር በመሆን ልጃገረዶቹ ትዳራቸውን ትተው ወደ ትምህርት ቤት እንዲመለሱ ለማገዝም ይሰራል። ከነዚህ ውስጥ የእናቶች ቡድን መሪ የሆኑት ማቲልዳ ማቲያ ስለ እንቅስቃሴያቸው እንዲህ ያስረዳሉ።
ልክ እንደ ሮዳ ያሉ ያገቡ ልጃገረዶችን ከትዳር ውስጥ አውጥተን ወደ ቤታቸው እንዲመለሱ አድርገናል። ምክንያቱም አንዲት ልጅ ካገባች በኋላ ትምህርቷን የመቀጠል እድሏ በጣም አናሳ ነው። ስለዚህም ወላጆች ያረገዙ ልጆቻቸውን ወደ ትምህርት ቤት እስኪመለሱ ድረስ እንዴት መንከባከብ እንዳለባቸው እንነግራቸዋለን።
ትምህርት ቤቶች ዳግም የሚከፈቱበት ጊዜ በውል ባልታወቀበት ሁኔታ የልጃገረዶችን እርግዝና ለመከላከል የማላዊ ባለስልጣናት የጤና ተቋማት ለልጃገረዶች ነጻ የወሊድ መቆጣጠሪያ እንዲሰጡ እያሳሰቡ ይገኛሉ።
አድማጮች አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።